አርባ ምንጭ ከተማ በኮሮና ቫይረስ ተይዛ ሊሆን ይችላል በሚል ተጠርጥራ ናሙና ተወስዶ ለይቶ ማቆያ ከገባች በኋላ ራሷን ያጠፋች ወጣት ውጤት ነጻ መሆኑን የከተማው ጤና አጠባበቅና የፖሊስ ኃላፊዎች ገለጹ። ከኮሮና ቫይረስ ጋር በተያያዘ በማህበራዊና ኢኮኖሚያዊ ጉዳዮች ላይ ከመተኮር ይልቅ ሊደርስ ስለሚችል የስነልቦና ጉዳት በቂ ዝግጅት በማህበረሰብ በመንግስት ማለመደረጉን በመደውላቡ ዩኒቨርሲቲ የአእምሮ ህክምና መምህርና ተመራማሪ ረዳት ፕሮፌሰር ጀማል ኢብራሂም ተናግረዋል። ያሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው።
ባለትዳር እንደነበረች ተነገረላት የ25 አመት ወጣት ወርቅነሽ ዲባባ መዳረሻውን ዳረማሎ ወረዳ በማድረግ ነበር ከአዲስ አበባ ከተማ ወደ አርባ ምንጭ ተጓዘችው። ወደ አርባ ምንጭ ከተማ የሚገባ ማንኛውም ሰው በከተማው መግቢያ ላይ ከየተሽከርካሪያቸው ወርደው የሙቀት መጠናቸው የሚለካ ሲሆን ወርቅነሽም ከሷ ጋር ከነበሩ ከ36 ተጓዦች ጋር መለካቷና የሰውነት ሙቀቷ 38.5 ነጥብ በመሆኑ ለይቶ ማቆያ መግባቷን በጋሞ ዞን ጤና መምሪያ የለይቶ ማቆያዎች ኃላፊ አቶ በርገና ኦላሞ ተናግሯል።
ቆይና ናሙናው ወስደን ምርመራ አድርገን እንደምናወጣ ተገለጸን። አማካሪ አስቀምጠን ምክረ ልውስጥናት ምንም እንደማትቆይ ውጤቱ ነገ እንደሚገለጽላትና ጤናማ ከሆነችና ከዚህ ከኮቪድ-19 ነጻ ከሆነች ወደ ሌላ ህክምና ተቋም እንደምትታከም እሽታው ካለ ግን በእኛ አካባቢ ህክምና ተቋም እንዳለ እንደምትታከም አስደረናስ።
የአርባ ምንጭ ከተማ ፖሊስ አዛዥ ኮማንደር ዳንኤል ረገበ በኩላቸው የተፈጸመውን ራስን የማጥፋት ወንጀል እንደሚከተለው አስረድቷል።
ከተለያዩ ምክንያቶች ይመስላል በሻርፕ ራሷን ሰክላ ሪፖርተርሰን ሄደን ቼክ አድርገን ያው የቤተሰቦቿ አስክሬኑ የተላከበት ሁኔታ ነው ያለው።
በጽሁፍ ያስቀመጠችው ማስታወሻ መሆኔ ለቅርብ ወዳጆቿ ወይም ጓደኞቿ ያቆየችውን መልእክት እንዳላገኙ ተናግረው ከሰው በመለየቷ በጭንቀት ራሷን ሳታጠፋ አስቀርም ብሎ ፖሊስ መጠርጠሩን ተናግሯል። የኮሮና ቫይረስን ተከትሎ ሊከሰት የሚችለውን የስነ ልቦና ጉዳት መቀነስ የሚችል በቂ ዝግጅት በማህበረሰቡ ዘንድ አለመደረጉን በመደወላቡ ዩኒቨርሲቲ የስነ አእምሮ ህክምና መምህርና ተመራማሪ ረዳት ፕሮፌሰር ጀማል ኢብራሂም ተናግሯል። ሰዎች ማድረግ ስላለባቸው ጉዳዮችም ምክር ለግሷል።
በማህበረሰቡ ዘንድ ካየው የሚጨምሩ በየቀኑ የሚታዩ የሚነገሩ ቁጥሮችን በከፍተኛ ሁኔታ ከመከታተል የዘለለ ሰዎች ዝግጁ አልነበሩ ራሳቸው ላይ ቢከሰት ሆነ ማንኛውም በሽታ ሊዳን እንደምችል ምናልባት አስቀድሞ ራሳቸውን ከዚህ በሽታም ለመከላከል ይረዳቸው ዘንድ የስነ ልቦና ዝግጅት ያስፈልግ ነበርና ይህን ዝግጁ አልነበሩም። በመንግስት ደረጃም ካየው የሚታይ ነውና የስነ ልቦና ዝግጅት ምናልባት አካላዊ፣ ሌሎች ኢኮኖሚያዊ፣ ማህበራዊ ነገሮች ላይ ነው ትኩረት ሲደረግ የነበረው። ስነ ልቦና ደግሞ ከነዚህም የላቀ ሰው በስነ ልቦና ዝግጁ ካልሆነ የሚመጣን ነገር መቀበል አይችልም። መቀበል አልቻለም ማለት ደግሞ የሚመከሩ የሚተላለፉ ምክሮችንም ምናልባት የጥንቃቄ መመሪያዎችንም ከመንግስትም ሆነ ከዓለም ጤና ድርጅት እንዲሁም ከባለሙያዎች የሚተላለፉ ነገሮችንም መቀበል እና በአግባቡ ስራ ላይ ማዋል ስለማይቻል የሳይኮሎጂካል እንዲሁም ደግሞ የስነ ልቦና ዝግጅት በጣም በከፍተኛ ሁኔታ አስፈላጊ ነው። በሁለቱም ዘንድ እንግዲህ በከፍተኛ ሁኔታ ክፍተት ያለበት ነው የሚመስለኝ።
የስነ ልቦና ዝግጅት ሲባል ራሱ ምን ማለት ነው? ምንድን ሰዎች የሚዘጋጁት?
የሚመጣውን ነገር ለመቀበል አካላዊና ስነ ልቦናዊ ስሜታዊ ዝግጁነት ያስፈልጋል። ሌላው ማህበረሰብ ዘንድ የተከሰተ ሊጋም ሊደርስ እንደሚችል ማወቅና መረዳት የመጀመሪያው ትልቁ ነገር ነው።
ከምርመራ በፊት ወይም ሰዎች ከመጠርጠራቸው በፊት ያለውን ነገር ነው ነገሩኝ። እና በዚህ በኮቪድ-19 ቫይረስ የተጠረጠሩ ወይም ኳራንታይን የገቡ ሰዎችስ ምን አይነት ስነ ልቦና ዝግጅት ነው ወይም ጥንቃቄ ነው ማድረግ ያለባቸው?
መስማት፣ ነገሩን ቴሌቪዥን ላይ ከማየት በተደጋጋሚ ምስልን ከማየት አንጻር ሁላ ነው ሰዎች አሁን እየተደናገጡ እየፈሩ ስለዚህ ጉዳይ በተነሳ ቁጥር እየተሸበሩ ያሉት እና ወደዚህ የገቡ ሰዎች ደግሞ የከፋ ነገር ነው እየታየ ያለው። ለይቶ ማቆያ ውስጥ የገቡ በከፍተኛ ሁኔታ እየተጨነቁ እየተረበሹ ነው ያሉ። መረበሽ ራሱ ይሄ ጭንቀት፣ ፍርሃት፣ ድንጋጤ፣ ውጠት፣ ስጋት፣ ድብርት የምንላቸው ነገሮች ሲመጡ አንደኛ በሽታን የመቋቋም የመከላከል አቅማችንን ራሱ ያሳጣናል። ሌላኛው የምግብ ፍላጎታችን እንዲቀንስ ያደርጋል። የምግብ ፍላጎት ወረደ ማለት ደግሞ በምንጠቀሙ መድኃኒትም ራሱ ሊጎዳን ይችላል። አይደለም ቫይረሱ ብቻ ሳይሆን ማለት ነው እና ሌሎች ተጓዳኝ ነገሮች ሊነሱብን ይችላል። የተያዘ ሰው ማለት ፖዘቲቭ የሆነ ሰው ማለት የሞተ ወይም የሚሞት ማለት እንዳልሆነ በደንብ መረዳት እና ፖዘቲቭ እና ኔጌቲቭ መለየት ያስፈልጋል። ይህን ከተረዳን የጭንቀት የጭንቀት ሁኔታችን ይቀንሳል። ስለዚህ ከዛ በኋላ በጣም ህይወት እንዳለ ብሩህ ጊዜ እንዳለ ወደፊት የተለየ ሌላ የተሻለ ቀን መሆኑን ወደፊት እያዩ የሚመጣው ነገር በሙሉ ለበጎ ነው እያሉ ፖዘቲቭ ኢነርጂን እየመገቡ ራሳቸውን የመከላከል ሰውነትን መገንባትና ከእንደዚህ አይነት ነገር አርአያ በመሆን ተምሳሌት በመሆን መለየት ይቻላል የሚል ነው።
መልካም። ሰሞኑን አርባ ምንጭ ከተማ ከአዲስ አበባ የመጣች ልጅ ኳራንታይን ከገባች ወይም ለይቶ ማቆያ ከገባች በኋላ ናሙና ተወስዶ ምርመራ ተልኮ ሳለ ውጤቷን ገና ሳታይ አንገቷ ላይ በነበረው ጨርቅ ነገር ወይም ሻርፕ ራሷን አጥፍታለች እና ይህን በተመለከተ ምን አይነት ሁኔታ ውስጥ ብትገባ ነው እንደዚህ አይነት እርምጃ ሊሰወት የምትችለው? ምንድን ነው የእርሶ እይታ?
መነጽራችን በጣም አጉልቶ ከፍ አድርጎ የሚያሳየን ከሆነ በእኛነታችን ደረጃ አንድ፣ ሁለተኛ በማህበረሰብ ደረጃ ጥረት ተደርጎ ተስሎ በጣም በከፍተኛ ሁኔታ የሚጎዳና መጥፎ ነገር ተደርጎ እየተሳለ የሚነገረን ከሆነ ሳይመጣ በሩቁ አደገኛ ነገር ውስጥ እንገባለን። እኛ ሳይኮሎጂካሊ እንዳልኩኝ አካላዊ ዝግጅነት አይኖረንም። የከፋ የስነ ልቦና ቀውስ ውስጥ እንገባለን። ስለዚህ ከፍ ምክን ስነ ልቦና ቀውሶች የሚላቸው አንዱ መገለጫቸው ራስን ለመጉዳት ከማሰብ አንጻር ነው። ስለዚህ አልኖርም ከዚህ በኋላ አንድ ማህበረሰብ ውስጥ የአግሉ አድሎና ማግለል ይኖራል። አንድ ሁለተኛ የነገ ተስፋ አጨልሞ ያያሉ። ይሄ በጣም ኔጌቲቭ ነው። እነዚህ ነገሮች በበሱ ቁጥር የከፉ ስነ ልቦና ስሌት፣ የስሜት በሽታዎች፣ የአእምሮ በሽታዎች እንድታየት ይጀምራሉ። ስነ ልቦና የስሜት ከራስን ማጥፋት ደረጃ ሊደርስ ይችላል። ስለዚህ ችኛዋም ልጅ ለሌሎቹ በጣም ከፍተኛ ትምህርት የሚሰጥ ነገር መሆኑን ነው የምረዳው።
ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም